አስከትለን የምናልፈው በትላንትናው ዕለት ወደ ጀመርነው ዘገባ ነው። በትላንትናው ዕለት የኢትዮጵያ የፋይናንስ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከአሜሪካ ድምጽ ጋር ባደረጉት ቆይታ በኢትዮጵያ ምጣኔ ሀብት ይዞታ፣ የዋጋ ግሽበት፣ ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች ዕዳን ጨምሮ በተለያዩ ጉዳዮች ላይ ያደረጉት ክፍል ቃለ ምልልስ የመጀመሪያው ክፍል ማቅረባችን ይታወሳል። በዛሬው ቀጣዩና የመጨረሻው ክፍል የኑሮ ውድነት፣ እዳና ግጭቶች በኢኮኖሚ ላይ ስለፈጠሩት ተጽዕኖ በተመለከተ ከአስማማው አየነው ላነሳላቸው ጥያቄዎች የሰጡት ምላሽ ተካቷል። ወደ ቃለም ጠይቁ።
መጀመሪያም ተግባራዊ ሲደረግ ባለፉት ሁለት ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ የገንዘብ ዝግጅቶች መደረጋቸውን በተለይም በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ሚኒስትሩ አቶ አህመድ ሽዴ የገለጹበትን ማስታወስ እንችላለን። ከዛ ባለፈ የደሞዝ ማሻሻያ እንደሚኖር ደግሞ ጠቅላይ ሚኒስትር አብይ አህመድም የገለጹበት መንገድ ነበር። ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደቅ ጋር ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታ ውስጥ እየከፋል ደሞ ወይ ማህበረሰቡ እያነሳ ያለው እሱ ስለሆነ
እነዚህ የተተገበሩ ነው። አስማማው፣ ለምሳሌ አንዱ የሴፍቲኔት ነው። ሴፍቲኔት የመስከረም ላይ የወጅ አጀስትመንት ተጨማሪ ባለፈው በሰኔ 2016 በነበረው የዋጋ ግሽበት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደሞዝ ማሻሻያ ኦልሬዲ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸድቋል። ያው ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ እንግዲህ የሰራተኛ ደሞዝ መለየት ዝግጅት አለው። እንደምታስበው ቀላል ስራ አይደለም እና ይህንን ስራ መስራት ጉዳይ ነው። ይሄ በሚቀጥሉት ሳምንታት ተግባራዊ የሚሆን ነው የሚሆነው። ግን ኦልሬዲ ከመስከረም ጀምሮ የተቀመጠ ስለሆነ የሚቀር ጉዳይ አይሆንም ማለት ነው። የሌሎቹ ድጎማዎች አልኮ ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? እዚህ ተደርጎ እኮ መንግስት ኢንተርቬንስ ያደረገ ነው። እንደ ተለመደው የነጋዴው ባህል እንዲህ አይነት ነገር ሲመጣ ምን እንደሚፈጠር ታውቃለህ? ለምንድን ነው የነዳጅ እንግዲህ ድሮ ነዳጅ በ56 ብር 57 ብር ነበር የምንገዛው፣ ዛሬ 120 ብር ነው የምንገዛው። አይደለም ይሄ ለመንግስት የተለየ የምንዛሬ ተመን የለም። ግን ለምንድን ነው መንግስት ዋጋ እስካሁን በጣም በትንሹ ያስተካከለው እና ጊዜ የወሰደው? የዋጋ ጫና በአንድ ጊዜ ህብረተሰቡ ላይ እንዳይመጣ ነው። ይሄ እኮ በጣም ብዙ ነው መንግስትን ኮስት የሚያደርገው። የነዳጅ ዋጋ ባለማስተካከለው ከ23 ቢሊዮን ብር በላይ መንግስት ከስሮ ይህንን ለነዳጅ ድርጅት ከፍሏል። እና እነዚህ እየተደረጉ ነው። ይህንን የምታየው ደግሞ አጠቃላይ የዋጋ ሁኔታውን ብታይ ኢንፋክት ወደ 17% ነው የወረደ ዋጋ አይተሃል አይደለም? እንግዲህ ይሄ የአጠቃላይ የተቀናጀ ፖሊሲ እና የመንግስት ኢንተርቬንሽን ውጤት ነው የሚለውን በደንብ ማየት ይቻላል።
ስለዚህ በጀቱም ተግባራዊ መሆን ጀምሯል ማለት ነው?
አዎ፣ በጀቱ አሁን ለምሳሌ የሴፍቲኔቱ ወጅ አጀስትመንቱ ተደርጎ ክፍያው እየተፈጸመ ነው ያለው። የሰፕሊመንት መስተካከያው ፓርላማ እየጠበቀ ነው። ግን ያው መጠባበቂያ በጀት ስላለን ከመጀመሪያው በጀት ላይ ከሱ እየከፍልን እየጠበቀን ነው። ፓርላማው እንደምታውቀው የሚቀጥለው ሳምንት ወደ ስራ ይገባል። የመጀመሪያ አጀንዳው የሚሆነው ይህንን ማጽደቅ ነው። ወዲያው ተግባራዊ እናደርጋለን። ይሄ እንግዲህ ያው ከፓርላማው የስራ ጊዜ ጋር የተገናኘ ጉዳይ ስለሆነ ነው።
ምን ያክል በጀት ይጠበቃል? የደሞዝም ጉዳይ ቅድም አንስተውልኝ ነበር። ምናልባት አንድ የወጣም ህዝብ በፊት የሆነ በማህበራዊ ሚዲያ ላይ ሲዘዋወር የተመለከት ነው ነበረ። ብዙዎችን ያስከፋ ነበር። ጭማሪ በጣም አነስተኛ ነው የሚል የተባለውና የሚተገበረው በቂ አይደለም የሚል
ከፍተኛ ነው። አሁን የደሞዝ ማስተካከያው አየህ፣ በጣም ብዙ ስለሆነ ሲቪል ሰርቫንቱ መንግስት ሰራተኛው 2.5 ሚሊዮን አካባቢ ነው። በሀገር በሙሉ ያለውን የፌዴራል መንግስት ነው የሚሸፍነው። በዚህ ምክንያት ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው 300% ያክል ይጨምራል፣ 200% ይጨምራል። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄን ደግሞ አጠቃላይ ሲቪል ሰርቪስ ማሻሻያ እየሰራ ነው። በዛ ውስጥ ታይቶ የመንግስት አቅም ሲጨምር የሚስተካከል ነው የሚሆነው። የአሁኑ ትኩረት የማሻሻያ ትኩረት በተለይ በጣም ዝቅተኛ ደሞዝ ያላቸውን መደገፍ ነው። ይሄ መሆኑ ግን ወደ 91 ቢሊዮን ብር ነው ወጪው እና በጣም በጣም ከፍተኛ ነው። ሌሎች ወጪዎች የነዳጅ ድጎማ ትንሽ ነው። የደሞዝ ጭማሪው ብቻ እስከ 91 ቢሊዮን ይደርሳል። በጣም ከባድ ወጪ ነው።
በአመት
መደረግ ያለበት በአመት የምናቀርበው በጀት እንግዲህ ያው ሰፕሊመንተሪ በጀቱ ከፍ ያለ ነው የሚሆነው። ፕሮባብሊ ከ1.2 ትሪሊዮን በታች አይሆንም። በጣም ከፍተኛ በጀት ይሆናል። ያው አስቀድሞ ያወጅነው በጀት አለ ታውቃለህ። እሱ ላይ ሲጨምር በጀቱ በጣም ከፍተኛ ነው የሚሆነው፣
ወደ 1.2 ትሪሊዮን አካባቢ። ስለዚህ ቀድሞ ከነበረው 970 ቢሊዮን አካባቢ ተጨማሪዎቹ ይሆናል። እሺ ዶክተር ሀሳባችን እንቀጥልና አዲሱ ምንዛሬ ተመን ስርዓት ላይ ከዋለ ወዲህ የብር የመግዛት አቅም በመቶ በሚባል ወይ በ100% ተዳክሟል ማለት የሀገሪቱ የውጭ ብድር በብር በጥፍ ጨምሯል ማለት ነው፣ የሀገር ውስጥም የውጭም ብድር። ስለዚህ ይህ በሀገሪቱ ላይ ትልቅ የገንዘብ አደጋ ያመጣም። የመንግስት የፋይናንስ እቅድ ምንድን ነው ለማስተካከል?
ትክክል ነው እንዳልከው፣ አንዱን ቋንቋ አስተካክሎ ለማለፍ የኢትዮጵያ የውጭ ምንዛሬ ገበያ ዩኒፋይድ ሆነ፣ አንድ ገበያ ሆነ ነው እንጂ ተዳከመ የሚለው ቃል በአግባቡ አይገልጸውም። ቢኮዝ ትክክለኛ ዋጋው ስላልነበረ ማለት ነው። አሁን አንድ ወጥ የሆነ ዋጋ ኖረው። እንደዛ ሆኖ ግን በትክክል እንዳስቀመጥከው የብድር ላይ የሚኖረው ተጽዕኖ አለ። ምክንያቱም ብድር ስንከፍል ብር እንገዛ የነበረው በ56 ብር ነው። አሁን በ120 ብር እንገዛለን ማለት ነው። ሰው ይሄ ተጨማሪ ወጪ ያስከትላል መንግስት ላይ። ለዚህ ደግሞ የአዲሱ ሰፕሊመንተሪ በጀት ላይ ለዚህ የሚያስፈልገውን ተጨማሪ ወጪ ይዘናል። ከዛ በላይ ግን የያዝነው የእዳ ሽግሽግ ጉዳይ አለ ታውቃለህ። ከዓለም አቀፍ አበዳሪዎቻችን ጋር የጀመርነው ውይይት ኦፊሻል ክሬተርስ ኮሚቴ ይሄ ፕሮግራም በአይኤምኤፍ ሲጸድቅ ኦልሬዲ ብድሩን ለማሸጋሸግ ተስማምተው ፋይናንሲንግ አሹራንስ ሰጥተዋል። አሁን ከኦክቶበር አጋማሽ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር የእዳ ሽግሽግ እናደርጋለን ማለት ነው። ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በነበርኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ማክሮ ሁኔታ ገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት አመታት ውስጥ እንዲሁም የኢትዮጵያ እዳ ጫና እየቀነሰ ይመጣል። ግን በምንከፍለው እዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ባላንስ የሆነ ነው ለማለት ነው። ኦፍኮርስ የተወሰነ ላይ ጭማሪ አለ፣ ግን አጠቃላይ የእዳ ሽግሽግ ስለምናደርግ፣ በያ በኩል ደግሞ ከኢኮኖሚ የምናገኘው ኤክስፖርታችን ስለሚጨምር፣ የሬሚታንስ ስለሚጨምር በብድር ላይ የሚመጣውን ኮስት ሳይሆን ኢኮኖሚው ላይ የሚያመጣውን ጥቅም ነው በሰፊው የምናየው ሪፎርም ስናደርግ ማለት ነው።
ባለፈው የዩሮ ቦንዱን በተመለከተ ኢትዮጵያ ክፍያውን ሳትከፍል አልፏል እና እሱን በተመለከተስ ምንድን ነው አዲስ ነገር?
ያኔ እንዳነሳ ነው እኛ የአጠቃላይ የእዳ ሽግሽግ ጥያቄ አቅርበናል በዓለም አቀፉ የቡድን 20 አባል ሀገራት ማዕቀፍ ጂ20 ኮመን ፍሬምወርክ የሚባለው ማዕቀፍ መሰረት። ያ ማዕቀፍ ደግሞ አንድ የሚያስቀምጠው ወሳኝ መርህ ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። በዚህ መሰረት ያኔ በቡድን 20 ማዕቀፍ የተቀመጠው የእዳ ሽግሽግ እስካልቀ ድረስ እዳ እንዳይከፈል የሚል መርህ አስቀምጧል። በዚህ ምክንያት ለዩሮ ቦንድ ኢንቨስተሮቹ ኩፖኑን አልከፈልንም። በጣም ትንሽ አማውንት ነች፣ 33 ሚሊዮን ዶላር ነው፣ ግን ያልከፈልነው ከመርህ አንጻር ነው። ትላንትና በነበረው ውይይት ይህንኑ መልሰን ነግረናቸዋል። መርህ ነው የያዘን። አሁንም በዚሁ መርህ መሰረት እናንተ ጋር የምናደርገው የእዳ ሽግሽግ ከኦፊሻል አበዳሪዎች ጋር ከመንግስት አበዳሪዎች ጋር ከሚደረገው ጋር አንድ መሆን አለበት፣ መርህ ይሄ ስለሆነ ይህን መርህ መጣት አንችልም የሚለውን አስረድተናቸዋል። አሁን እንዳልኩ በሚቀጥሉት ወራት ውስጥ ከሁለቱም ጋር ያለውን ነገር ፍሎ ጨርሰን የዚህን የእዳ ጉዳይ ወደኋላ በተሆነ የምንፈልገው ኢትዮጵያ ኢኮኖሚ ትልቅ ነው። ብዙ ኢንቨስት ማድረግ እንፈልጋለን። መበደር ሲያስፈልገን እንበደራለን። እንደምታውቀው ይሄ መንግስት ኢትዮጵያ መንግስት በአጠቃላይ እንደ ሃይማኖት ቀኖና የያዘው ነገር ዓለም አቀፍ ኃላፊነቱ መወጣት ነው። ዲፎልት የሚባል ነገር እንዴት ክሬንጅ እንደሚያደርገን እንዴት እንደሚሸክከን ታውቀዋለህ። በዚህ ምክንያት ይህንን ፈልገን የመረጥነው ጉዳይ አይደለም፣ ግን ትክክለኛ መርህ ነበረ ነው ያን የሚያደርግነው። አሁን በዛን ወቅት ብዙ ጫጫታ የፈጠረ ቢሆንም አይ ቲንክ ብዙዎቹ ጉዳዩ የገባቸውና የተቀበሉት ነው ይመስለኝ። ግን ይህን ጉዳይ በአጭር ጊዜ ውስጥ መቋጨት አለብን። ያው እየጠበቅን ነው አበዳሪ ሀገራቱን የስብሰባ ጊዜ ጊዜ ተቀምጦለታል እስከ ታህሳስ እስከ ዲሴምበር መጨረሻ ድረስ አንድ መልክ መያዝ ያለበት የሚል ስምምነት ስላለ የሚቀጥሉ ወራት በጣም ወሳኝ ናቸው ማለት ነው።
ምናልባት ሁለት ጥያቄዎችን አንድ ላይ አድርጌ ላንሳቸው። አንደኛው ነዳጅን በተመለከተ የቀረበው ነው። ከሰሞኑ ጋር በተያያዘ የዋጋውን በተመለከተ ሲነሳ ነዳጅን በተመለከተ አሁን እየተሸጠ ያለበት ሁኔታ ቀድሞ ከማሻሻው በፊት በነበረው ዋጋ ብር $1.58 ሲመነዘር በነበረበት ዋጋ ስለገባ ነው። ከዛ ቀጥሎ አሁን ባለው ዋጋ ሲገባ ግን የዋጋው ሁኔታ እንደዚህ ሊቀጥል አይችልም። ስለዚህ ከፍተኛ የሆነ ኢኮኖሚ ችግር ይዞ መምጣት አይቀርም ከትራንስፖርት ጋርም ከሌላው ጋር በተያያዘ የሚል ባለሙያዎቹ አንስተዋል። አሁን በመጠኑ የተረጋጋ የሚመስለው ኢኮኖሚም እሱ መንግስት በ58 ብር ያስገባውን ነዳጅ ምንም አይነት የዋጋ ጭማሪ እዛ ላይ ብዙም ስላልታየን የሚላለ ከዚህ ጋር አንጻር የሚያነሱልኝ ምንድን ነው? አብሮ አያይዘው ደግሞ ታክስን በተመለከተ የማህበረሰቡ የሚያነሳው የኑሮ ውድነቱ የኢኮኖሚ ጫናው በሚገልጽበት ጊዜ ላይ መንግስት ደግሞ የታክስ መሰረቱን የማስፋትና በተለያየ መልኩ የመሰብሰብ ሁኔታ አለ። ስለዚህ ሁለቱ ሳይጋጭም ወይ የሚል ጥያቄዎቹ ይነሳሉ በባለሙያዎች። በዚህ ጉዳይ ላይ ሁለቱን ሀሳቦች አንድ ላይ እንዲመልሱ ሊፈልግ
የነዳጁን በተመለከተ ሳሳተ ነው የተነሳው ነጥብ። ነዳጅ የምንከፍለው በነገራችን ላይ ዛሬ ባለው ዋጋ ነው። ምክንያቱም ፔመንቱን ሴትል ስታደርግ ኢቨን የዛሬ 6 ወር የገዛ ነው ነዳጅ ኤልሲው ተከፍቶ ክፍያ የሚፈጸመው ዛሬ ነው። ዛሬ ደግሞ ሲፈጸም ገበያ ላይ ባለው የምንዛሬ መጠን በብር ከፍለ ነው ገዝተ ነው የምትከፍለው። ሰው በ58 ላስገባ ነው የሚለው ስህተት ነው። ዋጋ ያልጨምር ነው መንግስት ለደጎመ ነው። መንግስት ደግሞ ይህንን በአዋጅ አውጆ እንዳልኩ በበጀቱ ውስጥ አካቶ ግልጽ አድርጎ ፖሊሲው አስቀምጦ ነው እየደጎመ ያለው። እስከ ዛሬ ድረስ ባለፉት 2 ወራት ብቻ 23 ቢሊዮን ያክል ደጉመናል። ይህንን ግን እንደዚህ መቀጠል አይቻልም የተባለው ግን ትክክል ነው። በየጊዜው መጠነኛ ማስተካከያ እየተደረገ ዋጋው ወደ ትክክለኛ ዋጋ መምጣት መቻል አለበት። ለዚህም በጣም ምክንያታዊ የሆነ እቅድ አለን። ይህን እቅድ በዝርዝር ማንሳት አሁን አልችልም ሴንሲቲቭ መረጃ ስለሆነ፣ ግን በየጊዜው እየተስተካከለ ወደ ገበያ ዋጋ መቅረብ አለበት። አሁን ያልጨመረው ግን መንግስት ለደጎመ ነው 23 ቢሊዮን ብር ደጎናል የሚለውን ለማንሳት ነው። ሁለተኛው ጥያቄ አስመልክቶ መንግስት መች ታክስ ሰበሰበ ብለህ ነው አስመባው? የታክስ የኛ የታክስ ከሀገራዊ ምርት ጋር ያለው ምጣኔ እኮ ታክስ ቱ ጂዲፒ ሬሽዮ የምንለው ዝቅተኛው ነው እኮ ከ10 በታች ነው 8 እነዚህ አካባቢ ነው። አሁን አንዱ እቅዳችን እንዲያውም በሚቀጥሉት ዓመታት አትሊስት በ4% መጨመር ነው። ገና ብዙ ያልተሰበሰበ ታክስ አለ እዚህ ሀገር። ኢኮኖሚ የሚያመነጨውን ገቢ መሰብሰብ አልቻለም። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ይሄ ማለት ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለውን መርሃችን አንጥሰም የማይገባው ሰው 5 ሳንቲምም ቢሆን ለመንግስት የማይገባው መስጠት የለበትም። ለመንግስት የሚገባውን ደግሞ 5 ሳንቲም ማስቀረት የለበትም። እና በዚህ ላይ በጣም ብዙ የታክስ ስርዓቱን የማዘመን ፖሊሲ ማሻሻል ስራ እንሰራለን። የታክስ አቅማችንን በጣም ማሳደግ አለብን። ምክንያቱም በጣም ብዙ የልማት ፍላጎት አለ። ለዚህ ደግሞ ገቢያችንን ማሳደግ አለብን። እንደ ከዚህ በፊቱ ከብሔራዊ ባንክም አንበደርም ብለን አሁን የሞኔተሪ ፖሊሲውን ታይተን አድርገናል። ያንን ለማካካስ የግድ ገቢ መጨመር አለበት። ግን ይሄ ገቢ አላስፈላጊ ጫና ኢኮኖሚ ላይ እንዳያመጣ በከፍተኛ ጥንቃቄ መሰብሰብ አለበት የሚለው ትክክለኛ ነጥብ ነው ለማለት ነው።
ስለዚህ የመጨረሻ ምናልባት እናደርገው ዶክተር፣ በአንድ በኩል የኢኮኖሚ በተለያየ ማሻሻያዎች በኩል እየሄደ ነው የሚላለ፣ በእሱን ተከትሎ በማህበረሰቦች ቅድም እንዳነሳሁት የኑሮ ውድነቱን ጨምሮ የተለያዩ የሚያነሷቸው ጉዳዮች አለ። በሌላ በኩል ደግሞ አገሪቱ አሁንም በጦርነት ውስጥ ነው ያለችው። የተለያዩ አካባቢዎች ላይ አገሪቷ ላይ ጦርነቶች አሉ። እሱ ደግሞ በራሱ ኢኮኖሚው ላይ ይዞት የሚመጣው ችግር እንዳለ በተደጋጋሚ እየተገለጸ ነው የሚገኘው። ስለዚህ መንግስት በዚህ ሁኔታ አገሪቷ ባለችበት በጦርነት ውስጥ ባለችበት ሁኔታ እንዲሁም የተለያዩ ኢኮኖሚ ጥያቄዎች በሚነሱበት ሁኔታ ይህ ሪፎርም በምን ያክል በቀጣይ ጊዜያትም ተግባሮች ሲደረግ ውጤታማ ይሆናል ብሎ ያስባል?
ኢትዮጵያ ኢኮኖሚ ያለበትን ሁኔታ ጠንቅቆ ማየት ነው አስባባ። ኢትዮጵያ ኢኮኖሚ በሚገርም ትራንስፎርሜሽን ውስጥ ነው ያለው። እንዳልከው አንዳንድ ቦታ ላይ የግጭቶች አሉ፣ የሰላም ችግር ያለባቸው አካባቢዎች አሉ። እሱን ጸጥታ ያሉ እየፈታ ነው። ከህዝባችን ጋር በምናደርገው ሰፊ ስራ ይሄ መስመር እየያዘ የሚመጣ ነገር ነው። የኢትዮጵያ ኢኮኖሚ ግን ከተኛበት እኮ የነቃበት ጊዜ ነው መስመሩ። ግብርናውን ኤ፣ ቱሪዝሙን ኤ፣ የዲጂታል ኢኮኖሚውን ኤ፣ ማኑፋክቸሪንጉን ኤ፣ ኤክስፖርቱን ኤ። ይሄ ኢኮኖሚ ከዚህ በፊትም ደጋግመን እንደነበረው ትልቅ የእድገት አቅም አለው። አባክነን የቆየ ነው። ይሄንን ማነቃቃት አለብን። ይሄ ደግሞ በሁሉም ኢትዮጵያውያን ጥረት፣ በሁሉም ኢትዮጵያውያን ልፋት እና ለሁሉም ኢትዮጵያውያን በሚሆን መልኩ ነው ማድረግ ያለበት። የተሟላ ብልጽግና ማረጋገጥ አለብን። ይሄ ትውልድ የኛ ትውልድ ብዙዎቹ ሲመኙት የነበረውን የኢትዮጵያን ብልጽግና መሻት ሉሲቭ የነበረውን አልጨበት ያለውን መሻት ማሳካት አለበት የሚል ቁርጠኝነት ያለው አመራር ነው ያለው።
ግን መሬት ላይ ያለው ነው ዶክተር፣ ምናልባት ጥያቄ እያስነሳ ያለው እኮ መሬት ላይ ያለው ነገር እርስዎ እንደሚገልጹልኝ ለኢኮኖሚ በዚህ ደረጃ መሄድ የሚያመች ሁኔታ አይደለም ያለው። ጦርነት ነው ያለው። ማህበረሰቡ ደግሞ በተለያዩ ኢኮኖሚ ሁኔታዎች ላይ እየተፈተነ ነው። ስለዚህ በዚህ ሁኔታ ጋር ከመሬት ላይ ካለው ሁኔታ ጋር አይጋጭም ወይ?
መሬት ላይ ያለውን ነው የምነግርህ እኮ። ፌስቡክ ላይ ያለውን ሶሻል ሚዲያ ላይ ያለውን አይደለም የምነግርህ አስማማው። እኔ መሬት ላይ ያለውን ባለፉት ሁለት ሶስት ወራት ከወለጋ ከግዳሜ ጫፍ እስከ ወልዲያ ባህር ዳር ነበርኩ ነኝ። እንግዲህ ደቡብ ብዙ ቦታ ነበርኩ። አጠቃላይ ኢትዮጵያ ውስጥ ያለውን እንቅስቃሴ በደንብ በዝርዝር አውቀዋለሁ። የኢትዮጵያ እንቅስቃሴ ሪፖርት ደግሞ የሚታይህ በተመረተው ምርት መጠን ስንዴ ከ15 ሚሊዮን 300 ሚሊዮን ኩንታል ማምረት የቻለ ሀገር እኮ ነው። ይሄ የትኛውን ነው የምትለኝ? ኤክስፖርታችን አሁን ኤክስፖርት ቁጥር ለጊዜው ነገር አልፈልግም፣ ግን ፕሮባብሊ ይሄኛው ዓመት ሬከርድ የኤክስፖርት ዓመት ነው የሚሆነው። ይሄ ማለት በየአካባቢ ያለውን አላስፈላጊ ግጭት አሳንሶ ማየት አይደለም። ይሄ በጣም የሚያሳዝን በጣም 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 አሳዛኝ ክስተት ነው። ይሄ ጊዜ ያለን አቅም አስተባስበህ የኢትዮጵያውያንን ህልም የመበልጸግ ህልም የምታሳካበት ጊዜ መሆኑ ሲገባው በየቦታው የሚፈጠሩ ችግሮች አሉ። ይህንን እንግዲህ የተፈጠረው አጠቃላይ ድባብ ዲሞክራሲው፣ የመንግስት ትዕግስት የራሱ ትርጉም አለው። ግን ይሄ ችግር በጣም በጣም የሚያልፍ ጊዜያዊ ወጀብ ነው። በዚህ ደረጃ ያው
ዶክተር ኢዮብ ተካልኝ የኢትዮጵያ የገንዘብ ሚኒስትር ዴታ በአሜሪካ ድምፅ አድማጮቻችን ስም ቃለ መጠየቁን ስለሰጡን በጣም ከልብ እናመሰግናለን። መልካም ምሽት ይሁንልዎት።
እኔ አመሰግናለሁ።